torba walitti debina nagahan.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሁሉም በራሱ ላይ ጨካኝ ገዢ እንዲሆን እድል ይፈታል ተብሎለታል። የነጻነት መንገድ መሆኑን በሚያመላክት የስላቅ አነጋገር
አይነተኛ የመንግስት አስተዳደር ብዙዎች ሊተዳደሩበት የሚመርጡት መንግስታዊ ስርዓት ነው። ብዙ የተባለለት እና ገናም የሚባለለት ዲሞክራሲ
ሁሌ ማህበረሰቡ ትልቁ ፖለቲካል ፍልስፍና ጥያቄ የሚነሳበት ነጻነትና እኩልነት መካከል ብዙ ግጭት አለ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደላው። ያን ደግሞ ነጻነቱ ይዳፈናል። ካፒታሊዝም ስንወስደው የሚያደላው ወደ ነጻነት ነው። ያ ደግሞ በእኩልነት ጥያቄ ላይ ብዙ ድክመት ያለበት ነው።
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይትድ ስቴትስ ኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህር ናቸው።
ideology and elite conflicts autopsy of ethiopian revolution and now survival and modernization ethiopia's enigmatic present የሚሉት ከቱባ ስራዎቻቸው መካከል ናቸው።
እናንተ አድማጮቻችንም በእያላችሁበት እንድትወያዩበት በተጋበዛችሁበት በዚህ ውይይት
ባለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረው ዲሞክራሲ ጽንሰ ሐሳብ የፍልስፍና መሰረቶቹ እና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ በሚዳስስ ሰፋ ያለ ውይይት አብረውን ያመሻሉ።
ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች የምንበረው በአንድ አቅጣጫ አይደለም። መጽሐፎቼ ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ።
ባለም አቀፉ ወረርሽኝ ኮቪድ-19 ሳቢያ መኖሪያ ቤቶችና የሥራ ቦታዎች እጃፋቸውን ዘግተው በተነበቱበት በዚያ ሰሞን በሩን ገርበብ አድርጎ እንደ ዘበት 3 መጽሐፍት ለህትመት አብቅቷል።
ባለፉት 20 አመታት ውስጥም የደረሰና የተረቆማቸውን በርከት ያሉ መንፈሳዊ መጻሕፍት ጨምሮ በአጠቃላይ ከ20 በላይ መጻሕፍቶችን አስነብቧል።
ደራሲ አለማየሁ ማሞ እርሱም አብሮን ያመሻል።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ሲያክሊሉ ከእንግዳው ጋር ብቅ ይላል።
እሁድ ነሐሴ 16 2013 ዓ.ም ተናስተልን እንደምናመሻችሁ ክብራትና ቁርአን አድማጮቻችን እንደምን ተነበታችሁ።
ለእለቱና ለሰዓቱ ከተሰናዱት ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ፣ አብራችሁን ቆዩ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ደረጀ ደስታ ነኝ። አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራኮቱ በሺዎች ከሚቆጠሩ ሰዎች መካከል በትናንትናው ዕለት 7 ሰዎች መሞታቸውን የእንግሊዝ የመከላከያ ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው 7ቱ ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩት ሰዎች ለከለላ ከተጋረጡ ግድግዳና ወለሎች ጋር በመላተማቸው ነው ብሏል። በሌላም በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምባሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምባሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ በትናንትናው ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ሌላ ስጋትና ግራ መጋባት መፍጠሩ ተመልክቷል። ታሊባን ደግሞ ዛሬ እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካን ሙጣቂ ዛሬ ባወጡት መግለጫ በመላው አገሪቱ ሰላምና መረጋጋት ያለ ሲሆን ግርግሩ ያለው በካቡል አውሮፕላን ማረፊያ ብቻ ነው ብለዋል። አሜሪካ ያላትን ሙሉ አቅማንና ችሎታዋን የተጠቀመች ፕሬዝደንቱም ለቆ ስለመውጣቱ ሂደት በቀጥታ ትኩረታቸውን የሰጡበት ቢሆንም በአውሮፕላን ማረፊያው ላይ ግን ስርዓት ማስከበር አልቻሉም ሲሉ አሜሪካ ኮንነዋል። የአይን እማኞች ደግሞ ታሊባኖቹ በአውሮፕላን ማረፊያው አቅራቢያ የተሰበሰቡ ሰዎችን ለመበተን ጥይቶችን ወደ ላይ እንደሚተኩሱ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እሁድ ከፋክስ ቴሌቪዥን ጋር በነበራቸው ቆይታ በአውሮፕላን ማረፊያው ያለው ሁኔታ እጅግ አደገኛና ተለዋዋጭ መሆኑን ገልጸው ይሁን እንጂ ዩናይትድ ስቴትስ ባለፉት 24 ሰዓት ውስጥ ብቻ 7400 ሰዎችን ከካቡል ማውጣቷን አስረድተዋል። ዋይት ሃውስም በሰጠው መግለጫ አሜሪካ ባለፈው ሳምንት ውስጥ ብቻ ወደ 25100 ሰዎችን ማውጣት መቻሏን ገልጸው ከሐምሌ ወር መጨረሻ ጀምሮ እስካሁን በጠቅላላው 30000 ሰዎችን ማውጣት መቻሉን አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዛሬው ዕለት በአፍጋኒስታን ስላለ ሁኔታ መግለጫ ይሰጣሉ ተብሎ ይጠበቃል። የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ በደቡባዊ ኤዥያ የሚያደርጉትን አጭር ጉብኝት ለመጀመር ዛሬ ሲንጋፖር ገብተዋል። ምክትል ፕሬዝዳንቷ ከሲንጋፖር መሪዎች ጋር የሚነጋገሩ ሲሆን ቻንጊ የሚገኘውን የዩናይትድ ስቴትስ ባህር ኃይልንም ይጎበኛሉ። በማስከተልም በመጪው ረቡዕ ወደ ቪየትናም እንደሚያመሩ ተገልጿል። ከቪየትናም መሪዎች ጋርም በዓለም አቀፍ ደረጃ እያደገ የመጣውን የቻይና ተጽዕኖ ለመመከት የሚያስችል ዓለም አቀፍ ድጋፍ ለማሰባሰብ እንደሚመክሩ ተነግሯል። ካማላ ሃሪስ ቪየትናምን ሲጎበኙ የመጀመሪያዋ የዩናይትድ ስቴትስ ምክትል ፕሬዝዳንት ናቸው። ምክትል ፕሬዝዳንቷ ከሲንጋፖርና ከቪየትናም ጋር በደህንነት፣ አየር ንብረት ለውጥ፣ ኮቪድ-19ና ዓለም አቀፋዊ ስርዓትን ስለማስፈን እንደሚወያዩ ቃል አቀባያቸው ሳይመን ሳንደርስ መግለጻቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስከተለው ምስቅልቅል በሺዎች ኪሎ ሜትር ርቃ በመትገኘው የአፍሪካዋ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል አገር ፈረንሳይ በአፍሪካው ሳህል የጀመረችውን የረጅም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰቧ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻውን ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር፣ ቡርኪና ፋሶና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃቶች እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑን ተዘግቧል። በአንዳንዶቹ ተንታኞች ዘንድ ይህ እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተካሄደበት፣ በሺዎች የሚቆጠሩ ሰዎች የሞቱበት፣ ከ2 ሚሊዮን በላይ ሕዝብ የተፈናቀሉበት መሆኑ ተመልክቷል። የአሜሪካ ድምጽ ያነጋገራቸው ተንታኞች በሁለቱም ጦርነቶች መካከል ልዩነት ቢኖርም በርካታ ተመሳሳይ ነገሮች መኖራቸውንም ገልጸዋል። በመጨረሻም ኮቪድ-19 የአሜሪካ የምግብና የመድኃኒት አስተዳደር ኮቪድ-19ን ለመከላከል ለፈረሶች የተዘጋጀውን አቨርመንስት የተባለውን መድኃኒት በግላቸው ወስደው የሕክምና እርዳታ ለማግኘት ሆስፒታል የገቡ ህሙማን እንዳሉ በርካታ መረጃዎች የደረሱት መሆኑን በመግለጽ አስጠንቅቋል። ድርጅቱ ትናንት ቅዳሜ በትዊተር ገጹ ላይ አቨርመስትን የተባለውን የከብቶች መድኃኒት ለሚወስዱ ሰዎች እናንተ ፈረሶች አይደላችሁም፣ እናንተ ላሞች አይደላችሁም፣ ከምር ሁላችሁም ይህን ነገር አቁሙ የሚል ማስጠንቀቂያ አውጥቷል። የድርጅቱ ማስጠንቀቂያ በዩናይትድ ስቴትስ የሚሲሲፒ ክፍለ ግዛት የጤና መምሪያ ያወጣውን ተመሳሳይ መግለጫ ተከትሎ ነው። የጤና መምሪያው መግለጫ ኮቪድ-19ን ለመከላከልም ሆነ ከህመሙ ለመዳን የከብቶችን መድኃኒት በመውሰድ ከታመሙ ሰዎች ቁጥራቸው እየጨመረ የመጣ የ911 የደረሱልኝ የስልክ ጥሪዎች መመዝገባቸውን አመልክቷል። ከደረሱ የእርዳታ ጥሪ ስልኮች ውስጥ 70% የሚሆነው ለከብቶች የተዘጋጀውን መድኃኒት ወስደው ከታመሙ ሰዎች መሆኑም ተገልጿል። ሰዎች ስለ ኮቪድ-19 የተሳሳተ መረጃ በመስማት ራሳቸውን ከሚጎዱ እርምጃዎች እንዲታቀቡ የምግብና መድኃኒት አስተዳደሩ አሳስቧል። በሌላም በኩል እንግሊዝ ከመጪው ማክሰኞ ጀምሮ እድሜያቸው ከ18 ዓመት በላይ ለሆኑና እስከ 8000 በሚደርሱ ሰዎች ላይ ኮቪድን መቋቋም የሚያስችል ተፈጥሯዊ የበሽታ ተከላካይ ህዋሳት ምርመራን እንደምታደርግ አስታውቃለች። የእንግሊዝ መንግስት ዜና ማሰራጫዎች እንደዘገቡት በኮሮና ቫይረስም ሆነ ለተለዋዋጭ ቫይረሶቹ የተጋለጡ ሰዎች ስለሚኖራቸው ተፈጥሯዊ መከላከያ የበለጠ መረጃ ለመሰብሰብ እንደሚፈልጉ ተመልክቷል። ለሰዓቱ ያለን ዜና በዚያ በቃል። ድርጅት ስታነኝ ጤና ይስጥልን።
እናይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ነሐሴ 16 2013 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
ወደ እለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
የመምህሩ ጽፈት። ከዚህ በመምህሩ ሸንጎ ኃጢአተኛ ቁማ ለቅጣት ታይታለች። በድንጋይ ተወግራ የምትሞትበትን ቃል ትጠብቃለች። እሷ ባዘን የፈዘዙ ውብ ማራኪያኖቿን በድንገት ጨፈነች። በጭፍኑ ዓይኗ ታያት መኖሪያዋ። ያልተዘጋ ደጃፍ ላመል ገርበብ ያለ ባሳቧ ተሳለ። ወደ ውስጥ ሲገባ ዝብርቅ የቤት ዕቃ እዚህም እዚያ ጋ ሰብሰብ ያለ ግርዶሽ በወግ ያልተዘጋ ግርዶሹ አልፎ ያልተነጠፈ አልጋ የክሷ ማስረጃ የድንጋይዋ ዋጋ። እዚያ ሕግ አውጪ ተርጓሚ ሊቃውንት በሙሉ ሥርዓት እንዳይጣስ ሕጉም እንዳይዳስ እየተማማሉ ከቤቷ በውክቢያ ያወጧትን ምስኪን አፍ ባርደን እያሉ መምህሩን በሸንጎ ሞት ይለምናሉ። እኒህ ወጋሪዎች በክሳቸው ታምነው ድንጋይ ይመርጣሉ። መሃል ፍርድ አዋቂው መምህር ድንገት አቀርቅሯል። ራሱን ዘልሶ ምድር ላይ ይጽፋል። የጽሑፉ ኃይለ ቃል የከሳሾችን ክስ የወጋሪን ብርታት እንደ ሰም ያቀልጣል። ድንገት ተበተኑ ከሳሾች ተነኑ። እሷ የተጨፈነውን ዓይኗን ስትገልጠው አንድ እሷ ተከሳሽ አንድ እሱ የሚዳኘው መምህር የሚባለው ከብዙ መውገሪያ ክምር ድንጋይ ጋር እንዲህ ሦስት ሆነው ራሷን አገኘችው። በጣቱ የጻፈውን ያልተፈታውን ቃል እሷም አላየችው። ያ ጽሑፍ ምንድነው? ድንገት ዛሬ ገብቶን ስንተረጉመው ያ የታምር ጽሑፍ ድምፅ አልባ ድማሚት የተሳለ መብረቅ ሁለት መስመር ግጥም ጉባኤ ቃና ነው። እዚያ ግጥሙን ያነበበው ያ ሁሉ ወገኛ ሞት ለሷ ያዘዘ ወደ ራሱ ሱሪ በእጁ ሊከላከል ወላሊውን ያዘ። ይህ ዝሙን የሚሉት ተንኮለኛ ኃጢአት ግብሩ ይቸግራል። እንደ እንግዳ ደርሶ መጣሁኝ ያለለት መች ብቻ ይሰራል። እናም ፍትህ የናፈቀው ያ ሁሉ ወንዳደር እንዲያስግደረደር መክሰሱን ብቻ እንጂ መከሰሱን ገና አላወቀም ነበር። ከግጥሙ መስመር ከተጻፈው ጽፈት ከግጥሙ አይለቃል ከማን ጋር አደረች ብሎ መጠየቁን ወጋሪው መች ያውቃል። እዚህ ጥብቆን ገና በቅጡ ሳይሸብብ በአንድ እጁ ደግፎ ሴቲቱን ሊወግር ድንጋይን ከርፍፎ ዛሬም ለወግ ቆሟል 2000 ዓመት ወንዱ ተሰልፎ። ገጣሚ አበባው መላኩ የመምህሩ ጽህፈት በሚል ርዕስ በቋጠራትና
እኔ ነኝ በሚል ርዕስ በ2007 ዓመተ ምህረት ካሳተመው የግጥም መድብል ባገኘናት የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል።
ገጣሚ አበባውን እናመሰግናለን።
አድማጮች፣ አሁን በተከታዩ ስልት ወደ ቀዳሚው ቅንብር እንሻገር።
Chirvale Zafra
አድማጮች አሁን በመግቢያችን ወደ አስተዋወቅነው የምሽቱ ቀዳሚ ክንብር ነው የምናመራው። ዲሞክራሲ በረከቱና ፈተናዎቹ።
አይነተኛ የመንግስት አስተዳደር ስርዓቶች ሁሉ ተመራጩ ነው።
ያ የብዙሃን ድምጽ እስከተሰማም ድረስ ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የተገበ ያስተዳደር ስርዓት ዘይቤ ሌላ የዘመን ፈተናዎችን እየገጠሙት ይመስላል።
ለመሆኑ ለምን ይሆን ድፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ሚስጥር?
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይትድ ስቴትስዋ ኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል።
ፕሮፌሰር መሳይ ከጻፏቸው በርካታ መጻሕፍት ውስጥም አይዲዮሎጂ ኤንድ ኤሊት ኮንፍሊክትስ አውቶፕሲ ኦፍ ዘ ኢትዮጵያን ሬቮሉሽን፣
በግርድፍ ትርጉሙም ርዕዮትና የልሂቃን ግጭት የኢትዮጵያ አብዮት ሲመረመር የተሰኘውና
እንዲሁም Survival and Modernization Ethiopia's Enigmatic Present፣
ስልጣኔና ሁሉን አልፎ ከዚህ መድረስ መቻል የኢትዮጵያ ዛሬ ላይ የመገኘት ሚስጥር ይህም በግርድፍ ትርጉም ነው የሚሉት ይገኙበታል።
በዓለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረውና
እናንተ አድማጮቻችንም በእያላችሁበት እርስ በርሳችሁ እንድትወያዩበት እየጋበዝን ስለተሻለ የህይወት መንገድ ሲባል ወደ ተሰናዳው ውይይት ቀዳሚ ክፍል እንውሰዳችሁ። ፕሮፌሰር መሳይ ከበደ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ፕሮፌሰር መሳይ በቅድሚያ የውይይታችንን መነሻ መንደርደሪያውን ላስቀድም። ዛሬ የምንነጋገርበት ጉዳይ በጣም መሰረታዊ ብዙዎቻችን የምናውቀው የሚመስለን ነገር ግን ብዙ ጥያቄዎች ያሉን ዲሞክራሲ በአብዛኛው እንደ ቀዳሚ ወይንም እንደ ተሻለ መንገድ ተደርጎ የሚታየው ብዙ ሀገሮች የሚከተሉት ለህይወት አቅጣጫ ተደርጎ የሚወሰድና የሚመረጥ ነገር ግን ሊያነጋግረን የሚችል ነው። ስለ ዲሞክራሲ ልንነጋገር ነው።
እሺ፣ የመጀመሪያ ስለተጋበዝኩና በተለይ ዲሞክራሲ ላይ የተመሰረተ ጥያቄዎች እነዚህ ጥያቄዎች መልስ መስረታል በጣም ደስ ይለኛል።
መልካም። ራሱ ቃሉ ሳይቀር ጽንሰ ሐሳብ ደረጃ ላይ መነጨባትን ግሪክን ከክርስቶስ ልደት በፊት በ508 እና 507 ዓመተ ዓለም የነበረው የቀድሞው የአቴና ዲሞክራሲ የመጀመሪያው ተደርጎ ይወሰዳል። እንደገና እንደ መንግስት እንደ ሀገር ደግሞ የዘለቀበትን ደቡብ ጣሊያን የምትዋሰነው የትንሽቱ ባለተራራይቱ ሀገር የሳማሪኖ መንግስት በመንግስት ደረጃ ቀዳሚው ዲሞክራሲያዊ አስተዳደር ተደርጎ ይወሰዳል። ሊሁን እንጂ ስር በመስደዱ መሰረብ በመጣሉ እንደ ስርዓት ዘለቀታ ያለው ለሌሎችም እንደ ምሳሌ ሲቆጠር የቆየው የዩናይትድ ስቴትስ ዲሞክራሲ ነውና ዩናይትድ ስቴትስ በንጽጽር ወጣት ወይም የቅርብ ጊዜ አገር ሆና ሳለ በዲሞክራሲ መሰረት ግን የድሜዋን ያህል ገፋ ያደረገ ተደርጎ ይቆጠራልና እስኪ እሱን በመመልከት እንጀምር። በዩናይትድ ስቴትስ ዲሞክራሲ ምን መሰረቶች አሉት? እንዴትስ መሰረት ያዘ? አሁን ያለበት ቦታ ለመድረስ ምን አይነት ሂደት ውስጥስ አለፈ? የእርስ በርስ ጦርነት ያሳለፈች
በአንድ ወቅት የዘመድሎ ባሪያ አሳዳሪነት ነግሶባት የነበረች ሀገር ናት።
ይሄ ሁሉ ስለ ዲሞክራሲ የሚነገርላት ሀገርና የዩናይትድ ስቴትስ የዲሞክራሲ ታሪክና ሁለንተናዊ ሂደቱን የቅርብ ጊዜውን ፈተናዎች ጨምረን መልከት ብናደርግ።
እሺ፣ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ካጀማመሩ የሚያስቸግር ነገር አለ። እሱ ምንድነው? ልክ እንደው በድሮ በጥንቱ ግሪክ ጋር በሚጠጋ መንገድ የአሜሪካን ዲሞክራሲ የባርነት ስርዓትን የተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው፣ ህገ መንግስቱ ከተጻፈ በኋላ በማሻሻያ ነው ዲካሬ ተረከ። እና ትንሽ እዚህ ላይ እንዴት የሰው እኩልነትን ተቀብያለሁ የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው በከፍተኛ ደረጃ ራሷ መሰራረቱ እንግዲህ የመሰረቱት ሰዎች ከዩሮፕ ሸሽተው የሄዱ በሃይማኖት በሌላም በሌላ ነገሮች ተሰደው የሄዱ ሰዎች ያቋቋሙት ስለሆነ በከፍተኛ ደረጃ ያው የዴሞክራሲን ነጻነት የሚለውን አጉልተው አሳይተዋል። ከሁሉ እኩልነት ላይ ብዙ ወደኋላ ናቸው። እነሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራ ችሎታ ካለ ከየትኛውም ክፍል ብትመጣ ከምንም ብትመጣ ስኬታ ማለት ትችላለ የሚል እምነት አለ። ኢኳል ኦፖርቹኒቲ የሚል እንግዲህ እሱ አንድ ቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት አለበት። እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለው የወል አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል። መንግስት በአጠቃላይ በዜናም በኩል በትምህርትም በኩል ራሱ በከፍተኛ ደረጃ ይሳተፋል። እና ይህ ምንድን ነው? የካፒታሊዝም በጣም ልዩነት ማብዛትን ለማስተካከልና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳይ አብዮትን ስንወስደው የፈረንሳይ አብዮት ቀጥታ ከነጻነት ይልቅ የእነሱ መሪዎች በሩሶ የሚመሩ ሲሆኑ ከነጻነት ይልቅ እኩልነት ይበልጣል የሚል ነበር ያዙት። እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነጻነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደላ። ያኔ ደግሞ ነጻነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነትን ይችላልና ዩሮፒያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተል ወጥም ለማጣመር የሚሞክር አሜሪካን ፍግሪ የአሜሪካ ዴሞክራሲ እንዳይባል እንግዲህ አሜሪካን ዴሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። የህግ አውጪው፣ የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል። እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነን ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተብትበው አስረውታል። እና ይሄ ነው የነሱ የሚለይ ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው፣ ምክንያቱም እንዳልኩት በጣም በእኩልነት ጥያቄ ላይ ብዙ ድክመት ያለበት ጉዳይ ነው።
ብዙ ተፈትነዋል፣ አሁንም እየተፈተነ ነው እያሉን ነው።
ይኸው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዴሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየነው ቁጭ ብለን አሜሪካን ሀገሩ መፈንቅለ መንግስት ሙከራ አይተናል፣ ምንም ጥርጥር የሌለው እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችንም ላይ ያለ ነው። እዚህ ላይ ምንድን ነው የምለው፣ ዴሞክራሲ አንድ ድክመቶች ያሉት ይሄ ነው። ምንድን ነው እርግጥ ነው መብት ሰጣለ፣ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች አሉ። ይሄ የነጭን የበላይነት መጠበቅ አለብን በሚል ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል።
መልካም። ዛሬ የደረሰበትን የገጠመውን ፈተና ምናልባትም ከዚህ ቀደም በዘመናት እድሜው ካለፈባቸው ሌሎች ፈተናዎች ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየተቃቀስን ብንመለከት፣ ለምሳሌ በዚህ በዩናይትድ ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምጻቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችን ብቻ ነው የሚመለከተው። እስከ 1870ዎቹ ድረስ ድምጽ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት፣ ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል?
እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድን ነው፣ ያው ፍጹም ዲሞክራሲ የለም፣ ዲሞክራሲ መታየት ያለበት በእድገት ነው እና ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛ ቢሆን በዛ ውስጥ እየተሳተፉ ነው እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም እና ስለዚህ በታሪክ ውስጥ ነው ማየት ልብላሉ። ምንም ፍጹም ተቀባይነት የለም ሰው ነገር እስከሆነ ድረስ መሻሻሉ። ግን አሁን ጥያቄው እውነትም የሻሻለ ነው ወይ ነው መሆን ያለበት እና አዎ፣ ለምሳሌ አሜሪካ ነገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ሳይሆን የጥቁሮች የመምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለው፣ እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ጆቶ አለው። ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም ስስ ነገር ነው። ስስ ነው ምን ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው፣ በደንብ ካልጠበቅከው በቀላሉ የሚፈርስ በቀላሉ ወደ አምባገነናዊ ስርዓት ሊለወጥ የሚችል ይሄ ዩሮፒያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርዓቱን መስረተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት ነው። ምክንያቱም የተፈጥሮ መስራት የለው
ሰው ይሰራው ሰው የፈጠረው በመሆኑ ዘለቄታው ያልተቋረጠ ቁጥጥርን እና ክትትልን ይሻል እንጂ አንድ ያልቆ ተጠናቋል ተብሎ የሚኖርበት አይደለም። ግድፈት ሲኖር መታረም እንዲስተካከል መጣርን ይጠይቃል ይላሉ ነው።
ተፈጥሮ ባህላዊ በተለይ ደግሞ ከሃይማኖት ጋር አሁን ግሪኮች ለምሳሌ የጥንት ግሪኮች ሁለተኛ ዲሞክራሲ ማስቀመጫቸው ይሄ የሰው ኩልነት የሚለው ሐሳብ ላይ ያደረሱ ነበር እና ይሄ የመጣው በክርስቲያን ሃይማኖት ተነሳ ዩሮፕ ውስጥ ገብቶ ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት የሰው ነፃነትና ኩልነት እንዴት በፖለቲካ ተቋማትን ቀይረው ነው ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ እና ችግሩ ሀሳቡ አይደለም፣ ችግሩ ስራ ላይ መዋሉ
ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈልግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምጽ ስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ህሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይትድ ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርን ሊሰጥ ይችላል የሚባለው ሐሳብ አለ። ይሄን የተመሳቀለ ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሐሳብ አጉልቶም የሚያሳይ አነጋገርም አለ።
አያይዘውም ለምንስ ይሆን ከሌሎች ሁሉ አብልጦ መመረጡ ድፍን ዓለም ዲሞክራሲያዊ ስርዓት መመኘቱ?
ፕሮፌሰር መሳይ ከበደ ጋር የጀመርነው ቃለ ምልልስ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን።
ለአሁኑ ግን ፕሮፌሰር መሳይን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
ወደ ሁለተኛው የምሽቱ ዝግጅት እንሻገር። የመጽሐፍት ዓለም ወግ ነው።
ዓለም አቀፍ ወረርሽኝ ኮቪድ-19 ባለፈው ዓመት ሰዎችን እንቅስቃሴ በመገደብ በከሰተው ለየት ያለ ሁኔታ ሳቢያ
ሁላችንም በየቤታችን የተከተትንበት ሰሞን ነው።
መደበኛ ስራውን ከቤቱ የሚሰራውን አብዛኛውን ህዝብ ጨምሮ የወረርሽኙ ስጋት የከሰተው ጭንቀት በበረታበት ወቅት አንዳንዶች ከዚህ ቀደም ጊዜ ያላገኙላቸውን ፕሮጀክቶች አለያም አዳዲስ ክህሎቶችን ለመቅሰም አጋጣሚውን መጠቀም ሲሞክሩ ተስተውለዋል።
የቀጣዩ እንግዳችንም ተመክሮ ከዚሁ የሚመደብ ነው። ጊዜ ሳናጠፋ ከአሉላ ጋር ወደ ነበራቸው ወገን ወስዳችኋለን። ሁሉንም ከዚያው ታገኛላችሁ።
ማየሁ ማሞ ደራሲ ለራዲዮ መጽሔት እንግዳ አይደለም ከዚህ ቀደም ቀርበሃል። ለሁሉም በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየኝ አሉላ። እንዳልከው አዲስ አይደለሁም፣ ለግሜት ስለተጋበዝኩ አመሰግናለሁ። እኔም ከብዙ ጊዜ በኋላ ድምፅህን ስለሰማሁ ደስ ብሎኛል።
አመሰግናለሁ። እኔም እንደዚሁ። አልማየሁ፣ ከዚህ ቀደም በርካታ መጽሐፎችን መጽሐፍህን መሰረት አድርገን ተነጋግረን ነበር። ዛሬ ለየት ያለ ሁኔታ ምክንያት ሆነናል። ቀደም ብለን በመግቢያችን እንዳስተዋወቅ ነው በፕሮግራማችን ባለፈው ዓመት በኮቪድ-19 ሳቢያ በየቤታችን በተከተትንበት ሰዓት ሰዎች ያን ጊዜ እንዴት አሳለፉ? ከመደበኛ ህይወታቸው፣ ከስራቸው፣ ከቤተሰብ ኃላፊነታቸው በተጨማሪ አንዳንዶች የተለየ ሁኔታ ለማድረግ ተጠቅመውበታልና ያን መለስ ብለን በመናየበት ሁኔታ ውስጥ አንድ ብቻ አይደለም 3 መጽሐፍት ለንባብ ማብቃትህ ነው ምክንያት የሆነን። እስኪ ንገረን። ቀደም እየነጠቀስኩት የቤተሰብ ኃላፊነት አለ፣ የሥራህን ጠባይ አላውቅም፣ ምናልባት ከቤት ተራ እንደነበረ እንዴት እነኚህን መጽሐፍት ለንባብ ማብቃት ቻልክ? ከሱ ብንጀምር።
አመሰግናለሁ። ጥሩ ነው ከሱ መጀመራችን። እንደ አጋጣሚ ይሄ የወረርሽኙ ጊዜ ለእኔ የተለየ የሚያደርገው ምንድን ነው? ማርች 7 ቀን 2020 ዓ.ም ምረት ነበር የመጨረሻው መጽሐፍ ምረቃ ፕሮግራም ያካሄድኩት። አንተም እንደምታውቀው ብዙዎቹም ላይ ተገኝተ ከ2013 አውሮፓ አቆጣጠር ጀምሮ ዋሽንግተን ዲሲ ሜትሮ ኤሪያ ላይ ያለም አቋረጥ በየአመቱ የመጽሐፍ ምረቃ አዘጋጃለሁ እና ያ ስብሰባ በተካሄደ በሚቀጥለው ቅዳሜ ነው መሰብሰብ የተከለከለው። የኔ ዝግጅት የመጨረሻው ስብሰባ ነበር ማለት ይቻላል። በዛውም ሁሉ ነገር መስሪያ ቤቴም ጭምር ሲዘጋ ያንን ስንቅ ይዤ ነው ወደ ቤት ቢሮ የተመለስኩት እና ያም ትንሽ የበለጠ ሳያነሳሳኝ አልቀረም። መስሪያ ቤቴ ስለተዘጋ መስራት አልነበረብኝም። ስለዚህ የቤተሰብ ኃላፊነቴን አንድ አልፎ አልፎ ተረጋግቼ የምማራትን የመስመር ላይ ትምህርት ኦንላይን ኤጁኬሽን ማድረግ ብቻ ነው የነበረብኝ። ከዛ ውጪ እንግዲህ አብዛኛው ጊዜ ለስነ ጽሁፍና ምርምር የተሰጠ ነው። በዚሁ መሰረት ምንም ሳላባክን ልክ እንደ መደበኛ ሰራተኛ ጠዋት ስነሳ እየጀመርኩ ምሳዬን በልቼም እየቀጠልኩ የራሴ አለቃውን በመስራት እነዚህን ሶስት መጽሐፍ ለህትመት አቅርቤያለሁ። የመጽሐፎቹን ርዕስ ባነሳ ልጆችን አሳድጎ ለወግ ማብቃት የሚለውና በተለይ በምዕራቡ ዓለም አስተዳደግ ላይ ያተኮረው የአሜሪካ ተራሮችና ሌሎችም አጫጭር ጽሑፎች የሚለው ስብስብና ቀበና በትውስታ ጎዳና የሚለው የሰፈሬ የትውልድ መንደሬ ትዝታዎች ሶስቱ ነበሩ። እንግዲህ አሉላ እንደምትገምተው ከዛ በኋላ ስብሰባ ማካሄድ ስላልቻለ ባለኝ ዝርዝር መሰረት አንባቢዎችን በስልክ በፌስቡክ ኢንቦክስ እና በመሳሰሉት በመድረስ መጽሐፎቹ እየታሸጉ በየአድራሻቸው እንዲላኩላቸው ነው ያደረኩት። ጥያቄህን ጠቅለል አድርጌ አንድሽ ለመጨረስ ሶስቱን መጽሐፍት መጨረስ የቻልኩት እንደ መደበኛ ስራዬ በመውሰድ ለራሴ በማሳመን ነው።
ወደ ተከታይ ጥያቄ ከማለፌ በፊት ዋናው መስሪያ ቤት የተዘግተው ነበር ብለህ ነበር። ስራ ሙሉ በሙሉ አቆማችሁ ነበር? አንዳንዶች ከቤት የሚቀጥል አይነት የስራ ጠባይ ያላቸው ከዚህ ቀደም ያልተሞከረውንም ጭምር መሞከር ተችሏል። ሙሉ በሙሉ አትሰራም ነበር? ስራን በሚመለከት ስራ የሚጠይቀው ኃላፊነት አልነበረም እስኪከፈት?
አዎ ትክክል ነው፣ አልነበረኝም። እንግዲህ አንድ የሙሉ ጊዜና አንድ ደግሞ በትርፍ ጊዜ የምሰራቸው ስራዎች ነበሩ። የመደበኛው ስራ ሙሉ በሙሉ የተዘጋው ምክንያቱም ከእንግዶች ጋር የተያያዘ ስለሆነ የሚሰራውም በአካል ተገኝቶ ስለሆነ ይሄ የአየር ላይ ጉዳይ ወይም ቴሌወርኪንግ የሚሉት ፈጽሞ እኔን አይመለከትም። ሁለተኛው ስራዬ የትርጉምና የማስተርጉም ስራ ነው፣ በትርፍ ጊዜ የምሰራው። እሱ በቪዲዮ እና በቴሌኮንፈረንሲንግ የቀጠለ ቢሆንም እኔ ግን እዚህ ስነ ጽሁፍ ጉዳይ ላይ በጣም ከመዋጤ የተነሳ ያምንም ብዙ አልሄድኩበትም። ስለዚህ አብዛኛውን ጊዜን ከቤተሰብ ኃላፊነቴ እና ከትምህርቴ ባሻገር ያዋልኩት የስነ ጽሁፍ ጉዳዮች ላይ ነው።
መልካም። መቼ እንደተጻፈ ባላውቅም ሌላ አራተኛ መጽሐፍም መንገድ ላይ ነው። ለህትመት የተዘጋጀ መጽሐፍ እንዳለ ተረድቻለሁ ከምልልሳችን በፊት በነበረን ውይይት። የኢትዮጵያን ባህር ኃይል ባለሙያዎች ታሪክ የሚተርክ እግረ መንገዱንም ዛሬ የለምና የቀደመውን የኢትዮጵያን ባህር ኃይል መልሶ የሚያስተዋውቅ መጽሐፍ መሆኑን ተረድቻለሁ። ከዚህ ቀደም ይመስለኛል የህይወቴ ፈርጦች ከቀበና እስከ 14ኛው ጎዳና የዋሽንግተን ዲሲን 14ኛው ጎዳና ግለ ታሪክህን በተረክበት በዚያ መጽሐፍህ ላይ ያነበብክ ይመስለኛል። የባህር ኃይል ባልደረባ ነበር። የተለየ ምክንያት ሊኖር ወርህ እንደሚችል ታሪኩም ቅርብ እንደሚሆን እረዳለሁ። እስኪ ስለሱም ባጭሩ ንገረን። መቼ ተጻፈ? እንዴት ተጻፈ? የጥናት ስራዎቹን መቼ አከናወንክ? ይሄም በዚህ ጊዜ ሆነ ነው ወይስ ቀደም ብሎ የተዘጋጀ ነው?
መልካም። ካነሳኸው ከህይወቴ ታሪክ እነሳና እሱ ምክንያት ስላለው ያኔ ያነበብከው ያ የህይወት ታሪኬ በእርግጥም ባህረኝነቴን እንዳንድ ዘርፍ ተነትናል። 250 ገጾች ነበሩ። በዚሁ ኮቪዱ ባመጣብን የዝግ ጊዜ ወይም ተከርቸን በሚሉት ቁጭ ብዬ በደንብ ላሰፋው ስለቻል አሁን 700 ገጾች ደርሶ እንደ አዲስ ታትሟል። ርዕሱም የተቀጠለ እድሜ ተብሎ ተቀይሯል። ንዑስ ርዕሱ ደግሞ ባህረኛው ደራሲ ከፍሪጌት እስከ ዲሲ ነው የሚለው። እንግዲህ ይህንን መነሻ ላድርገውና እንዳልከው ይህንን በኢትዮጵያ ባህር ኃይል ዙሪያ የሚያጠነጥን አንድ መጽሐፍ በሁለት ምክንያቶች አዘጋጅቻለሁ። አንደኛ ታሪካችን ሆነ ተብሎን በቸልተኝነት ተቀብሮ ነው የቆየው። በቅርብ በተለይ ኢትዮጵያ የባህር ኃይል የማቋቋም ሀሳብ እንዳላት ሲነሳ ነው ትንሽ ትንሽም ስማችን አብሮ መነሳት የጀመረው እንጂ በህብረተሰቡ ተረስተን እኛም ረስተን ነው የቆየ ነው። ማለት ይቻላል። እና ስራው የተጀመረው ቀደም ብሎ 2 አመት ፈጅቶብኛል። ግን ይሄ አንድ አመት ከመናምኑ ቤት ውስጥ የቆየውበት ጊዜ አፋጥኝ እንድጨርሰው ምክንያት ሆኖኛል። እና መጽሐፉ 9 ባለሌላ ማረክተኞችና መቆኖች ሆነው በባህር ኃይል ውስጥ ያገለገሉ አባላትን አስደናቂ ግለ ታሪኮች ያነሳና እግረ መንገዱንም የባህር ኃይል ታሪክ በእነሱ አንደበት ይተረካል። የመረጥኳቸው በጥሩ መመዘኛ ነው። መመዘኛው ምን የሚል ነው? ባህር ኃይሉ በፈረሰ ወቅት ስንመለስ ጡረታ ቢሆን የሕክምና ሌሎችም የጥቅማ ጥቅም መብቶች ስላልተከበሩልን ያው እንደ አሮጌ ቁና ነበር የተወረወር ነው። ከዛ ተነስተው አዋራቸውን አራክፈው ራሳቸውን ችለው ለሌሎች የተረፉ አሁንም ላለው ትውልድ ምሳሌ የሚሆኑ ብዬ ነው እነዚህን የመረጥኳቸው። ስለዚህ መጽሐፉ ከሁለት ሶስት አቅጣጫ በጉጉት ሊነበብ የሚችል ነው።
ትልቁ ደግሞ ሳይገለጽ መታለፍ የሌለበት ነገር የዚህ መጽሐፍ በተለይ ኢትዮጵያ የሚታተመው መጽሐፍ ሙሉ የሽያጩ ገቢ ያለ ጡረታ ያለ የሕክምና መብትና በአጠቃላይ ያለ ምንም ጥቅማ ጥቅም ለተበተኑ እኔና ሌሎች ባልደረቦቼን አሰልጥነው ለዚህ ደረጃ ላደረሱ አዛውንት የኢትዮጵያ ባህር ኃይል አባላት መደጎሚያ እንዲሆን ነው ያሰብኩት። ይህንንም ኢትዮጵያ ያለውና በሕጋዊነት የተመዘገበው የቀድሞ የኢትዮጵያ ባህር ኃይል አባላት ማህበር የሚያስፈጽመው ይሆናል።
መልካም ያቀድከውም በጎ ስራ ነው። አለማየሁ ቀደም ብለንም በመግቢያችን ጠቆም እንዳደረግነው መንፈሳዊ ይዘት ያላቸውን ጨምሮ በርካታ መጽሐፍት ደርሰሃል፣ የትርጉም ስራዎችንም ያካትታሉ። ከ20 በላይ መጽሐፍት መድረስህን ነው የተረዳሁት። በዚያ በቀደመ ምልልሳችን ከአንባቢዎችህም የንባብ ፍጥነት ሳትጽፍ እንዳልቀረህ ነበር ያነሳሁት ያጻጻፍ ፍጥነትህን አስመልክቶ። አሁን ደግሞ እንዲህ ለየት ባለ ሁኔታ ውስጥም በከፍተኛ ፍጥነት መባል በሚችል ደረጃ የመጽሐፍ ዝንባሌ ይሄን ተመልክተናል። አንድ አመት ከ6 ወር በሚሆን ጊዜ ውስጥ 3 መጽሐፎችን ለንባብ አብቅተሃል። ሌላ 4ኛውንም ከዚህ ቀደም የጀመርከውንም ማጠናቀቅህን ገልጸህልናል። መጽሐፎችህን ይዘትን በተመለከተ አንባቢዎች ማንበብ እድል የነበራቸው ሊነጋገሩ ይችላሉ። ግን የመጽሐፍ ፍጥነትህን በተመለከተ አሁንም እንድናነሳ የሚያስገድድ ይመስለኛል። ቀደም ያጻጻፍ ዲሲፕሊንህን ሁሉ ጊዜ ሰጥተህ እንዴት ትኩረት እንደምታደርግ በዚህ በነበረው ጊዜ እንደ መደበኛ ስራ አድርገህ እንደሰራ ገልጠህልናል። ያ ብቻ በቂ አይመስልምና ከፍጥነት ጋር ያለውን ሁኔታ ጥናቶች የሚጠይቁ ከሆኑ አሁን እንዳነሳነው መጽሐፍ የግለሰቦችን ህይወት ሌሎች ስራዎችን መመልከት የሚጠይቅ ከሆነ የራስንም የቆዩ ማስታወሻ የሚያዝ ልምድህ ጠንካራ እንደሚሆን ገምታለሁ። እስኪ ንገረን ስለዚህ እጅግ ፈጠን ብለህ ስለምትጽፍበት ልማድ።
ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች ነው የምበረው፣ በአንድ አቅጣጫ አይደለም። መጽሐፎቼ ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ። አንዳንዶች መንፈሳዊ ነገር ላይ ያተኩራሉ፣ አንዳንዶች ደግሞ ከዛ ውጭ ያለው ጠቅላላ እውቀታዊ ነገር ላይ ያተኩራሉ። እኔ ሁለቱንም የምሰራው ስለዚህ በማንኛውም ቀን ከእንቅልፌ ስነቃ የምሰራው ስራ አላጣም ማለት ነው። አንዱ ሚስተር እሱ ነው። ሁለተኛው ምናልባት ይሄ ጥቂቶቹ የሚለው የኢትዮጵያ ባህር ኃይል አባላት ታሪክም ጠቆም እንደሚያደርገው እኔም ከነሱ ጋር 7 አመት የማገልገል ታላቅ እድል ስላገኘው ያ በህይወቴ ውስጥ የተወ አሻራ ሊሆን ይችላል። ምክንያቱም መርከቧ ባህር ላይ ካለች 24 ሰዓት ስራ አለ ማለት ነው። ስለዚህ በማንኛውም ሰዓት እየተቀሰቀስን በተራችን ስራችንን የማከናወን ልማድ ነበረን። ያ አስራዎቹ እድሜ በደም ዝውውሬ ውስጥ የሰረጸ ነገር ስለሆነ የዛሬ ኑሮዬን ቀልጄበትን ብኖር ረድቶኛል። ሌሊት ድንገት ነቅቶ መጽሐፍ ወይም በጠዋት ተነስቶ ስራዎችን መጨረስ አሊያም እንቅልፍን ገታ አድርጎ አምሽቶ ማለቅ ያለበትን ነገር መጨረስ ለእኔ እንደ ተራራ የሚከብድ ነገር አይደለም። የመጨረሻው ቀላል። ሌላ አንድ ነገር ልጨምር፣ እሱም ቴክኖሎጂው ነው። አገር ቤት እያለሁ በእጄ ጽፋለሁ፣ ታይፒስቶች ጋር ወስዳለሁ። እነሱ የጻፉትን አምጥቼ የማጣሪያ ንባብ አደርጋለሁ፣ መልሼ ወስደው እንዲያረሙት አደርጋለሁ። ብዙ ምልልስ ነበር፣ ሳስበው ራሱ ያደክመኛል። አሁን ግን የራሴን ላፕቶፕ ኮምፒውተር ይዤ ስለምጽፍ የተለየ አደጋ ካልተፈጠረ በስተቀር ተጻፈውም ለአመታት እዛው ስለሚኖር ያ አግዞኛል እላለሁ። ግን የመጨረሻው የዚህ ሀገር ሰዎች ላስት በት ኖት ሊስት ይላሉ፣ የመጨረሻውና ትልቁ ነገር ከላይ የተለቀቀልኝ ትጋት ይመስለኛል። ቅዱሱ መጽሐፍ አንድ ስፍራ ላይ የሰው ቀሪ ሀብቱ ትጋቱ ነው ይላል። ያ ትጋት የተለቀቀልኝ ከላይ እንጂ ከጎን አይመስለኝም። ስለዚህም እግዚአብሔርን አመሰግናለሁ።
መልካም አለማየሁ፣ ለፈጣን አጻጻፍ የረድሁን የተለያዩ ምክንያቶች ዝርዝርህ ገልጸህልናል። አንባቢዎችና በዚህ ሰዓት ይህን ውይይት የሚከታተሉ ከየራሳቸው ልማዶች ጋር የሚያዛምዷቸውን ቁም ነገሮች የሚያገኙ ይመስለኛል። እንዳልኩት ከ20 በላይ መጽሐፍት ዝርዝሮች ነው የተመለከትኩት። የማዕበል መንገደኞች፣ ኑሮ በአሜሪካ፣ ቅድም ያነሳሁት የህይወት ፍርቶች፣ መንፈሳዊ ይዘት ያላቸው ቅድስና መፈለግ ትርጉም ይመስለኛል፣ እነማን ነበሩ፣ ልጆችና ቴክኖሎጂ በርካታ ናቸው። የጽህፈት ምርጫዎችህን ቅድም ሁለቱ ክንፎች ብለህ በሁለት ለይተህ እንደምትጽፍ በዛ መንገድም ሊጻፉ የሚችሉ በርካታ ርዕሶችን ማግኘት እንደሚችል ማንኛውም ቀን የሚጻፍበት ነገር ሊኖር እንደሚችል ጠቁመሃል። የንባብ ልማድህስ ምን ይመስላል? አንዳንድ ጊዜ ጥሩ ጸሐፊ ጥሩ አንባቢ እንዲሆንም ይጠበቃል። እንደ ግለሰቡ ዝንባሌና ልማድም ሊወሰን ይችላል። እስኪ ስለዚህ ነገርንና ውይይታችንን ወደ መቋጨቱ እናምራ።
መልካም። ማነብ ጸሐፊ አለ ብዬ አላስብም። ካለም የሚጽፈው ያንሳል፣ የሚያስበውም ይሳሳል የሚል ስጋት አለኝ። ስለዚህ አነባለሁ። የሀገሩ ሁኔታ በፈቀደልኝ መጠን የሚያስፈልጉትን በእንግሊዘኛ፣ ለትምህርቴም ቢሆን የተለያዩ ኮርሶችን ስወስድ ብዙ ጊዜ ወደ ስነ ጽሁፍ ነገሮች ላይ አተኩራለሁ፣ አነባለሁ። በአማርኛም ይዞ የፈቀደልኝና እጅ ላይ የገቡትን ያህል ሁሉ አነባለሁ። አሁን ሀገር ቤት በቅርብ ስለታተሙ መጽሐፍ ምናልባት እዚህ ሳይሆን እዛ ከሚኖሩት ያልተናነሰ እውቀት አለኝ ማለት ይቻላል። ከስር ከስር እከታተላቸዋለሁ ማን ምን ጻፈ የሚለው። አስፈላጊም ሲሆን የማበረታቻ መልእክት አስተላልፋለሁ እና አነባለሁ። ንባቡ እጅግ ጠቅሞኛል። እንዲያውም ይሄ አብሮኝ የኖረ ከልጅነቴ ጀምሮ አብሮኝ አደገ እንጂ ለመጽሐፍ ብዬ የጀመርኩትን ነገር አይደለም። በተለይ መርከቦቻችን ላይ ኃይለኛ የማንበብ ልማት ነበረን። አንድ ምሳሌ ልንገር። አንድ ጊዜ ለአይን ሕክምና ወደ አስመራ ሄጄ፣ እንግዲህ የአይን ሕክምና ለምን እንዳስፈለገኝም መገመት ስለምትችል፣ አስመራ ሄጄ በኋላ ብቀላ ተብሎ የተተረጎመ ቬንዴታ መጽሐፍ ገዝቼ መጣሁ። መርከቤ ላይ ከ110 በላይ መርከበኞችና መኮንኖች ተመድቦ ይሰሩ ነበረ። እኔ አነበብኳት። ባህላችን እንግዲህ መቀባበል፣ እየተቀባበልን ነው የምናነባት። በመጨረሻ ከመነበቧ ብዛት ተገነጣጥላ ግብአተ ባህሯ ተፈጸሙ። ግብአተ ባህር ማለት ወደ ባህር ተወረወረች ማለት። እኔ ብቻ ሳልሆን ቀሪዎቹም ባልደረቦች የሆኑት የባህር ኃይል አባላት እጅግ አንባቢዎች ነበሩ። አሁንም ያን ልማድ አልቀየርኩትም፣ ግን ቅርጹን ቀይሬያለሁ። አንደኛ በጣም የተመረጡ ነገሮችን ማንበብ ነው ያለብኝ ስለምጽፍ። ሁለተኛ የግድ መጽሐፍ እጄ ላይ ይዤ ብቻ መሆን የለበትም። ስቀመጥ ኮምፒውተሬ ላይ የተለያዩ ድረገጾችን እየተዘዋወርኩ ነፍስ ያላቸውን ነገሮች እየመረጥኩ አነባለሁ። ስተኛ ደግሞ ትንሽ አቅም ተርፎኝ ከሆነ በጆሮዬ እያነበብኩ ነው የምተኛ። ማለትም ኦዲዮ ቡኮችን አዳምጣለሁ። አንዳንዴ ከፍቼው ስነቃ ሁሉ ከእንቅልፌ የምሰማው ጊዜ አለ እና ንባብ ለእኔ ከመጽሐፍ የማይነጠል የዕለት ተዕለት ልማድ ነው ማለት ይቻላል።
ግሩም ነው። ምናልባትም አንዱ ሌላው የጸሐፍ ሚስጥር ሊሆን ይችላል። እዚህ ያለንበት ዩናይትድ ስቴትስን ጨምሮ በተቀረው ዓለም መጽሐፍት ተጽፈው ለህትመትና ለንባብ በሚበቁበት ሂደት የተለመደውና ዘለግ ያለ ታሪክ ያለው አሰራር አመቺነት አለው። አንድ መጽሐፍ ላይ ከአንድ በላይ ሰው ይሳተፋል። የግል አርታይ ይኖራል፣ ያሳተሚው አርታይ ይኖራል፣ በተጻፈበት ጉዳይ ላይ አዋቂ የሆነ ሰው ማማከር ይኖራል። ጥናቱ ሰፊ ነው። ያን አይነት ሁኔታ ለኛ ይኖራል ብዬ አልገምትም። ከወጪም አንፃር መጽሐፉ በኋላ ያንተን ድካምና በተለይ የሚወጣውን ወጪ ከመሸፈኑም አንፃር ያን አይነት እድል የሚኖር አይመስለኝም፣ ሌሎችም ደራሲያንን እንደማውቀው። ነገር ግን ምንም አይነት ደራሲ ነውና አርታይ የሚጠይቀው ደግሞ አንተ በርካታ መጽሐፍትን ለመጽሐፍን የሚያዩ አርታዮች አሉ። በቅርብ ወዳጅነትም ሊሆን ይችላል፣ ወይንም ደግሞ ባነሳኸው ርዕሰ ጉዳይ ላይ የጠለቀ እውቀት ስላላቸው። ለምሳሌ እኔ ተነስቼ ስለ አንድ የአእምሮ ህመም አይነት ብጽፍ የአእምሮ ህክምና እውቀቴ ውስን በመሆኑ በዚያ ርዕሰ ጉዳይ ላይ ተለቅ ያለ ዕውቀት ያላቸው አዋቂዎችን ባለሙያዎችን በጽሑፍ ያነሳዋቸውን ጉዳዮች ትክክለኝነት ለማረጋገጥ ማማከር ይጠበቅ ይሆናል። እናም ያ አዋቂ ያ የትምህርት ሥራ ከመውጣቱ በፊት ሥራዬን ሊገመግምልኝ መቻሉ የቱን ያህል የተሻለ ፍሬያማ ሊያደርገው እንደሚችል ግልጽ ነውና በግሌ በርዕሰ ጉዳይ ላይ ከማደርገው ምርምርና ጥናት በተጨማሪ ማለት ነው። በዛ በኩል ምን ትላለ? የምታደርገው መንገዶች አሉ መጻፍህ በሌላ ሰው የሚታይበት ከመውጣቱ በፊት?
አለም የለም ነው ማለት ነው። ምክንያቱም ትችትን በተመለከተ የመጀመሪያውን ረቂቅ ወይም ማኑስክሪፕት አድርጎ አስተያየት የሚሰጡኝ በርካታ ወዳጆች አሉኝ። ያ ጥሩ ግብአት ሆኖ ያገለግለኛል። ነገር ግን ወደ አርትኦቱ ወይም ኤዲቲንግ የማጣሪያ ንባብ ወይም ፕሮፍሬዲንግ ስራ ሲገባ ግን አኔው ከዛ ከጋዜጠኝነቱ ዓለም ይዤው የመጣሁት ልምድ ተጠቅም ያደርጋለሁ እንጂ ይሄን የሚያደርግልኝ ሰው የለም። ያው እንግዲህ እኔ የሩቅ ሀገር ሰው ነኝ እና ይሄ ተመቻችልኝ አይደለሁም። ጥሩ ነገር ጽፌ ካስቀመጥኩትና ከተወሰነ ጊዜ በኋላ ከረሳሁት በኋላ አንስቼ ነው እንደ አርታ ይሆኜ ጨክኜ ማስተካከለው እንጂ የራሴ ነው ብዬ አልሳሳለትም። እና ይሄ ለዚያ ካሄዴ ሁሉ ጊዜ የምሰጠው ብያኔ ምንድን ነው? ሁሉ ነገር እስኪሟላ መጠበቅ የለብንም። እናነሳው እዚህ ሀገር ለጸሐፍት በርካታ ማሳለጫዎች አሉ። ጽፈውም ሲጨርሱ በርካታ ጥቅሞች አሉ። እኔ ዘንድ ያ ሁለቱም የለም። ግን እንግዲህ ደጋግመን ሁሉ ጊዜ የምንለው የአድዋ ድል አለ። የአድዋ ድል ታሪክ የጥቁሮች አንጸባራቂ ድል ነው፣ የነጻነት ፋናወጊ ነው። እንደዚህ ስንል እኔ ሁሉ ጊዜ ከዛ ላይ የምወስደው አባቶቻችን ያን ጊዜ ቆይ ታንክ የለንም፣ መድፍም አልገዛንም፣ የጦር አውሮፕላኖችም ገና አላደራጀንም ብለው ባይዋጉ ኖሮ ያን ድል ለእኛ አመጡትም ነበር። እጃቸው ላይ ባለው መሳሪያ ነው ተወርውረው እንደሄዱ ታሪክ የነገረን። እኔም የማምነው እንደዛ ነው። እኔም ስጽፍ እጄ ላይ ባሉት ችሎታዎች፣ ተሰጥኦች፣ ስልጠቶችና ክህለቶች ቀጥታ ስራውን አከናውናለሁ እንጂ ይሄ የለም ያ የለም እያልኩኝ ለመተከዝ ጊዜው የለኝም። ሌላው ካነሳኸው አይቀር ስለዚህ ሀገር ለጸሐፊዎች ያለውን ክብርና ጥቅማ ጥቅም የመጀመሪያውን እንግሊዝኛ መጽሐፌን እየጻፍኩ መሆኑን ለቮይስ ኦፍ አሜሪካ አድማጮች ለማብሰር እወዳለሁ። ያ እስከሚያልቅ ድረስ ግን ለጊዜው በርካታ የአገር ቤት አድማጮች የሚያነሱብኝን ጥያቄ እግረ መንገዴ መልሼ ልሰናበት። በፌስቡክ ያውኛል፣ በተለያዩ ማህበራዊ መገናኛ ብዙሃን ያገኙኛል። ግን ጥያቄያቸው አንድ አገር ቤት መጽሐፎች የት አሉ የሚል ነው። በእርግጥም ከሞላ ጎደል የለም ማለቱ ይቀላል። ከ26ቱ መጽሐፎች እስካሁን እዛ ታትሞ የተሰራጩት 4 ብቻ ናቸው። ነገር ግን ይሄ የወረርሽኙ ዘመን የሰጠንን ፋታ በመጠቀም አንደኛ የተጓዡ ማስታወሻ የሚለውን መጽሐፌን ጃፈር የመጽሐፍት መደብር ከኔ ጋር በመተባበር ሊያሳትመው እየተዘጋጀ ነው። ቀጥሎም ይሄ ቀደም ያነሳነው ጥቂቶቹ የሚለው የኢትዮጵያ ባህር ኃይል አባላት ግንደ ታሪኮች ስብስብ በቅርቡ ኢትዮጵያ ውስጥ ታትሞ እንዲመረቅ እየተመካከረንና እየሰራን ነው። ለሰሜን አሜሪካ አንባቢያን ግን በሚቀጥለው ሳምንት ተደራሽ ይሆናል፣ መጽሐፉ ዝግጁ ይሆናል። ለዓለም አቀፍ አንባቢያን ደግሞ lulu.com በተሰኘ ድረገጽ ከሚቀጥለው ሳምንት ጀምሮ ይለቀቃል። ይሄን ይመስላል አሉ።
መልካም። በርከት ያሉ ጉዳዮችን አንስተናል። መጽሐፎችን የጽህፈት ወይም የድርሰት አጻጻፍ ጠባይና ልማድህን ጨምሮ አለማየሁ በሌላ ስራ በሌላ አጋጣሚ መልሰን እንደምንገናኝ ተስፋ አደርጋለሁ። አሁን ለነበረን ቆይታ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። የተባረከ ቀን ይሁንልህ። ሰላም።
አድማጮች ከአለማየሁ ማሞ ጋር የጀመርነውን ቃለ ምልልስ ሙሉን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑ ግን እንግዳችንን አለማየሁ ማሞን እናመሰግናለን።
አድማጮች አሁን የአዲስ አበባው መስኮት ይከፈት ነው።
አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በቀጠሮ መሰረት እንግዳውን ይዞ ብቅ ብሏል።
አባይም ቢሞላ ቢሞላ መሻገሪያው ሌላ እያልን ነው ያደግነው። መቼም አባይም ቢሞላ መሻገሪያው ሌላ የተባለው ትንቢት ደረሰ ተሟላ። ለምስራቅ አፍሪካ ብርሃን ይዞ ተርላ አባይ ሊያሻግረን በዘዴ በመላ ብያለሁ እኔ
የአባይ በረከት ብዙ ነው ሊነገርም የሚችል አይደለም
አድማጮቼ ባለፈው 15 ቀን እንግዳይ የነበረው ጋዜጠኛ ፋንታውን ኃይሌ ዮሴፍ ዛሬም ሲያጫውተን ያመሻል
የአባይ በረከት ብዙ ነው ሊነገርም የሚችል አይደለም የግብጽ ህዝብን ሳነጋግሩ የግብጽ ወጣትን የግብጽ ጎልማሳን የግብጽ አዛውንቶችን አነጋግሬያለሁ ባነጋገርኩ ጊዜ ያሉኝን ብነግር ልብ የሚነካ ነው እያለቀሱም የነገሩ በተለይ ከአርባ ዓመት በላይ ያሉ ሰዎች ምን ይላሉ ኢትዮጵያና እኛ እኮ ከአንድ ምንጭ የምንጠጣ ሰዎች ወንድማማቾች እህትማማቾች እግዚአብሔር ኢትዮጵያን ባይሰጥም አባይ ለኢትዮጵያ ስጦታ ባይሆን ከየት እናገኘው ነበር ኢትዮጵያ ባትኖር ስለዚህ ከአባይ ይኸውና በረከቱን ምድር እንቃመሳለን 98 በሞተው ህዝቡ የሚኖረው በአባይ ዳርቻ ነው ይሄን ሁሉ ህዝብ የያዘልን አባይ ነው ስለዚህ ኢትዮጵያውያን ወንድሞቻችን ናቸው ባለውለታችን ናቸው ይላል
በዚሁ በአባይ ጉዳይ ላይ ወጣቶስ ምን ይላል ፋንታውን
ይሄ ጎረምሳውና ጎልማሳ ነኝ የሚለው ግን በተለይ ሐሺሽ የሚያጨሱበት ቤት ትበር እንትን እነሱ እንትን ይሉታል ማስተር ነው የሚሉት እነሱ እዛ ቤት ሄጄ ቁጭ ብያብሬያቸው እያጨስኩ አወራኋቸው በእንትኑ የሚያወዙትም ደህና የሆኑትም የሚያወሩት እዛ ማስተር ቦታ ላይ የሚያወሩት ስለ ጦርነት ነው ኢትዮጵያ የአባይን ውሃ ወስዳብናለች ነው የሚል የሚመነጨው የሚመስላቸው ከግብጽ ነው ከግብጽ መንጭቶ ወደ ኢትዮጵያ የሚፈስ ነው እንጂ የሚመስላቸው ከኢትዮጵያ ወደ ግብጽ የሚፈስ አይመስላቸው ማንንም ማሳመናቸው ሁለት ሶስት ቦታ በአሰል የሚቸሰበት ቦታ አይቻለሁ ማንንም ግን ማሳመናቸው እነሱ አንድ ጊዜ ተሰብከዋልና የጦርነትን ጣዕም ደግሞ ክፋትና ደግነት ወጣቱ ትውልድና ጎልማሳው ስለማያውቀው የኢትዮጵያን ምች ስላልቀመሰ ጦርነትን ከነሱ መሀል ጥቂቱ ጦርነትን ይናፍቃል ነገር ግን ሌላው አረተው አድቡ የሚል ብዙ ግዛው ያለ ጋዜጠኛ ፋንታውን ጥሩ አድርገህ አብራራው ይህን እድል እንዴት አገኘ እንዴት አንተ እነዚህን አካባቢዎች ለማየት ቻልክ እስቲ አጋጣሚውን አጋጣሚው በአፍሪካ ዋንጫና በደቃቸው ተሰማ 40 ጊዜ በሌሎች ተልእኮዎችንም በዚህ በስፖርት ጋዜጠኝነት ሳከናውን ያገኘሁት እድል ነው ይነቃቸው ተሰማ እንደምታውቃቸው በመጀመሪያ ሰውን አክባሪ ናቸው ቀጥለው ኢትዮጵያዊን ወዳድ ናቸው ቀጥለው ሀገራቸውንና ወገናቸውን አክባሪ ናቸው ቀጥለው የሚሰራ ሰው የሚወዱ ናቸው
ታላቁ የስፖርት ሰው ማለታቸው
የጅብራልተሩ አለት
አዎ ፋንታሁን የጅብራልተሩ አለት ታላቅ ሰው አነሳህ አቶ ይነቃቸው ተሰማ ሸቴ ካረፉ ባለፈው አሙስ ነሐሴ 13 ቀን 35 ዓመት ሆነ ከተወለዱ ደግሞ የፊታችን መስከረም 1 ቀን 2014 ዓመተ ምህረት 100 ዓመት ይሆናል ይሄን እያነሳን እንዘክራለን አድማጮች ሰላም ያገናኘን
ንጉስ ያክሌሉን ለዝግጅቱ እናመሰግናለን
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን።
አድማጮች አሁን ወደ ስርጭታችን መደባለጃ ማምራታችን ነው። አሁን ይቀርን
Come on, don't miss who I am. Which will I?
የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 30 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና